የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ዛሬ ሰኞ የካቲት 2012 ዓመተ ምህረት ምሽት መሰናዷችንን እናስተዋውቃችሁ። ባለፈው ሐሙስ በደቡብ ክልል ሼካ ዞን ቴፒ ከተማ በጸጥታ ኃይልና በተጠርጣሪ ወንጀለኞች መካከል በተፈጠረ በተባለ ግጭት አንድ የፖሊስ ባልደረባ መገደሉን እንዲሁም ፖሊስ በወሰደው እርምጃ 6 ሰዎች ሕይወታቸው ማለፉን የክልሉ ሰላምና ጸጥታ ቢሮ አረጋግጧል።
በቴፒ ከተማ በቅርቡ የተፈጠረው ክስተት መነሻው አንድ ወንጀለኛ በጸጥታ ኃይሉ ለመያዝ በተደረገው ጥረት ነሻ በጸጥታ ኃይሎች ላይ ጥቃት በመፈጸሙ ያንን ተከትሎ በጸጥታ ኃይሉ ላይ ጥቃት ከፈጸመ በኋላ ለማምለጥ በሚያደርገው ጥረት በተከፈተው ተኩስ ልውውጥ ነው ችግሩ የተከሰተው።
ዝርዝር የሚናገር ዘገባ ወደ በኋላ ላይ ይዘን መተናስደምጣችኋለን። የዛሬው የጋቢና የዘጋቢዎች መስኮት ደግሞ ወደ አምቦ ይወስደናል። ቄሮ የሚለውን ሲያሜ ለሬስቶራንት ተጠቅሞ ለራሱም ለሌሎችም የሥራ ዕድል የፈጠረን ወጣት እናስተዋውቃችኋለን።
ወጣቶች ከሰሩ አሪፍ ነበር። ተማሪዎች ተማራቆች ብዙ ነው ያሉ። እዚህ ስራ ምንም ስራ የለለ ፑል ብቻ ነው የሚጫወተው ይዱ ማለት ስራ ስለሌለ፣ ስለዚህ መንግስት እዚህ ያሉ ወጣቶች ላይ ማሰራት አለበት።
የሰኞ ምሽት የስፖርት መሰናዶና የትላንቱን የኦስካር ምሽት የሚዳስስ ዘገባም ይኖረናል። አብራችሁን አምሹና እነዚህንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት አብራችሁ የማመሸው ጽዮን ግርማ ነኝ። በቅድሚያ ግን ካለም አቀፍ ዜናዎች ጋር ሀብታሙ ስዩም አብራችሁ ይቆያል።
አመሰግናለሁ ጽዮን። ምራብ ኦሮሚያ ውስጥ የሚንቀሳቀሱ ሸማቂዎችን ለማነጋገር ያገር ሽማግሌዎች ጋር ምሁራን ወደ አካባቢው መሄዳቸውን የክልሉ መንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ ገልጸዋል። ኃላፊው አቶ ጌታቸው ባልቻ ለአሜሪካ ድምጽ በሰጡት ቃል ጥያቄ ያለው አካል ካለ አሁንም ለመነጋገርና በሰላማዊ መንገድ ለመፍታት በራችን ክፍት ነው ብለዋል። ከሸማቂዎቹ እስካሁን ምላሽ አለመሰጠቱን ኃላፊው አመልክተው በማንኛውም ሰዓት ውይይት ተደርጎ ርቅና ሰላም ለመውረድ መንግስት ፍላጎት እንዳለው ተናግረዋል። ቻይና ውስጥ በኮሮና ቫይረስ የሞቱ ሰዎች ብዛት ከ900 በላይ መድረሱ ታውቋል። ብሪታንያ ላይ የኮሮና ቫይረስ በሽተኞች ቁጥር በመጨመሩ ቫይረሱ በህዝቡ ጤንነት ላይ ከባድ አደጋ ነው ሲል መንግስት ለማወጅ ተገደዋል። የቻይና ባለስልጣኖች በገለጹት መሰረት ትናንት እሁድ 97 ሰዎች በበሽታው ሞተዋል። በአጠቃላይ 908 ሞተዋል። 3062 አዲስ በሽተኞችም ተገኝተዋል። የመዛመቱ መጠን የቀነሰ መስሎ ነበር፣ ነገር ግን የነበረውን ተስፋ ቀልብሷል። የዩናይትድ ስቴትስ ዲሞክራቶች በሚያካሂዱት የቀዳሚ ምርጫ ውድድር የቤንድ ኢንዲያና ከንቲባ የነበሩት ፒት ቡዴጅጅ በተወካዮች ቁጥር ቀዳሚ ቦታ በመያዛቸው ነገ በሚደረገው የሀገሪቱ የመጀመሪያ ቀዳሚ ምርጫ ይገባሉ። የአይዋ ዲሞክራሲያዊ ፓርቲ በኮምፒውተር ብልሽት ምክንያት ተፋልሶ የቆየውን የምርጫ ውጤት ይፋ አድርጓል። ቡዴጅጅ ከአይዋ 41 ተወካዮች 14ቱን አግኝተዋል። የቨርመንቱ ሴናተር በርኒ ሳንደርስ 12፣ የማሳቹሴትስ ሴናተር ኤልዛቤት ዋረን 8፣ የቀድሞ ምክትል ፕሬዚዳንት ጆ ባይደን 6፣ የሚኒሶታ ሴናተር ኤሚ ክሎቨር ደግሞ 1 ተወካይ አግኝተዋል። ፓራሳይት የተባለው ፊልም በ92ኛ አካዳሚ ሽልማቶች ትልቅ ድል በማግኘቱ ደቡብ ኮሪያውያን ደስታቸውን እየገለጹ ነው። ተንቀሳቃሽ ስዕሉ በምርጥነት የኦስካር ሽልማትን በማግኘቱ የፊልም ዳይሬክተሩ ቦንግ ጁን ሆ ትልቅ ክብር ከሚሰጣቸው ሽልማቶች አንዱን ይዘው ነው ወደ ሀገራቸው የተመለሱት። ዳይሬክተሩ አራተኛውን የመጨረሻውን የምርጥ ፊልምነት ሽልማት ሲቀበሉ ባደረጉት አጭር ንግግር የበቃይ መስሎኝ ነበር፣ አሁን ግን እስከ ንጋት ስጠጣ አድራለሁ ብለዋል። ለአሁን ያሉኝ አጫጭር ዜናዎች እነዚህ ናቸው።
የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። ባለፈው ሳምንት ሐሙስ በደቡብ ክልል ሼካ ዞን ቴፒ ከተማ በጸጥታ ኃይልና በተጠርጣሪ መካከል ተፈጠረ በተባለ ግጭት አንድ ፖሊስ ባልደረባ ህይወቱ ማለፉን፣ ፖሊስ በወሰደው እርምጃ ደግሞ 6 ሰዎች ህይወታቸው ማለፉን የክልሉ ሰላምና ጸጥታ ቢሮ አረጋገጠ። የደቡብ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ አንድነት አሸናፊ ባለፈው ሳምንት በደቡብ ክልል የተከሰተውን ሁኔታ አስመልክተው ተጠርጣሪ ወንጀለኛውን ለመያዝ በሚደረገው ጥረት በወንጀለኛውና በጸጥታው ኃይል መካከል በተፈጠረ ግብግብ አንድ የክልሉ ልዩ ፖሊስን ጨምሮ 7 ሰዎች ህይወታቸው ማለፉን ተናግረዋል። ዘገባውን ያሰናደው ዘጋቢያችን ዮናታን ዘብዲዮስ ነው። ኃላፊው ከሚያብራሩበት ዘገባው ይጀምራል።
በቴፒ ከተማ በቅርቡ የተፈጠረው ክስተት መነሻው አንድ ወንጀለኛ በጸጥታ ኃይሉ ለመያዝ በተደረገው ጥረት ነሻ በጸጥታ ኃይሎች ላይ ጥቃት በመፈጸሙ ያንን ተከትሎ በጸጥታ ኃይሉ ላይ ጥቃት ከፈጸመ በኋላ ለማምለጥ በሚያደርገው ጥረት በተከፈተው ተኩስ ልውውጥ ነው ችግሩ የተከሰተው እና ይህን ተከትሎ የጸጥታ ኃይሉ እንደገና ደግሞ ወንጀለኛውም ከወንጀለኛ ጋር የነበሩትና በአጋጣሚ እዛ ስፍራ ላይ የተገኙ ሌሎች ነዋሪዎችም ጉዳት ደርሶባቸዋል።
ለዚህ ሰዎች ህይወታቸው ላለፈበት የፖሊስ አባል ወይም የክልሉ ልዩ ኃይል አካልም የተሰዋበት ምክንያቱ ከእሳቸው ጋር የነበሩ ሌሎች ታጣቂዎች ወይም የመንግስት የጸጥታ አካላት ተሳስተው በተኮሱት ጥይት ነው የተሰዉት ብለው ሀሳብ ያቀርባሉ።
እስካሁን ባለን መረጃም እዛም ያለ ጸጥታ ኃይሉ እንደሚያረጋግጠው የልዩ ኃይልም የሌሎች አካላት ህይወት መሰዋት በሚልዩ ኃይሉ ሞት አሁን በሚባለው ደረጃ ሳይሆን በተጠርጣሪ ወንጀለኞች እና ግብረ አባሮቹ ለመያዝ በሚደረገው ጥረት ውስጥ በተፈጸመ ግድያ ነው ህይወቱ ሊያልፍ የቻለው። መረጃው ይህንን የሚያሳይ ከዛ ባሻገር በማዕከል ላይ በነበረው ተኩስ ልውውጥ ለማምለጥ በሚያደርገው ሂደት ውስጥ በተተኮሰ ጥይት ታቸው ያለፈባቸው የንጹሃን ዜጎች አሉ። ስለዚህ መነሻው የልዩ ኃይሉን ሞት ምክንያትና ግድያ አፈጻጸሙ ይህን ነው የሚመስለው። መረጃው የሚያሳየው ይህንን ነው። ግጭቱ ውስጥ ጸጥታ ኃይል አንድ የልዩ ኃይል አባል ተጎድቷል። ህይወቱ በዛው ተሰውቷል። ተጠርጣሪ ወንጀለኛውም ለማምለጥ በሚያደርገው ጥረት ውስጥ በተወሰደ እርምጃ ህይወቱ ሊያልፍ ችሏል። ከነዚህ ውጪ ወደ 5 የሚሆኑ በቦታው የነበሩ ግለሰቦችም ጉዳት ደርሷቸዋል ማለት ነው። በጠቅላላው 7 ሰው ነው ህይወቱ ያለፈው። ከዛ ውጪ 6 የሚሆኑ ሰዎች ደግሞ የአካል ጉዳት ደርሶባቸዋል፣ ቆስሏል ማለት ነው። በቦታው
ቆስሎ ሕክምና ሲደረግላቸው የነበሩ ሰዎችን ቁጥር እዛ አካባቢ የነበሩ ሰዎች ሐኪሞችም እስከ 20 ነበር የሚያደርሱት፣ እርሶ ግን 6 ነው ያሉኝ።
እኛ ባለን መረጃ እስካሁን ባለን የአካል ጉዳት የደረሰባቸው ቁስለት የደረሰባቸው 6 እንደሆኑ ነው መረጃው የሚያሳየው።
አቶ አንድነት በከተማው አንጻራዊ ያሉት ሰላም የተመለሰ መሆኑና መደበኛ እንቅስቃሴ መጀመሩን ተናግሯል።
በ3ኛውና በሚቀጥሉት ቀናት ጀምሮ እስካሁን ባለው ሁኔታ አካባቢው አንጻራዊ ሰላም እየታየ ነው ያለው። መደበኛ የህዝብ እንቅስቃሴዎች እየተደረገ ነው። ንግድ ተቋማት፣ የትራንስፖርት እንቅስቃሴ ከትላንትና ጀምሮም ዛሬም የተቋረጠው የቴፒ ካምፓስ ፈተና ሁኔታም በሚቀጥልበት ጉዳይ ላይ ሌሎች አካባቢው ላይ ያሉ ማህበራዊ የትምህርት ተቋማትም በገጠርም በከተማ ያሉ ወደ መደበኛ እንቅስቃሴ ለመግባት በርካታ ጥረቶች እየተደረጉ ነው።
ለደህንነታቸው ሲባል ስማቸው እንዳይነገር የጠየቁኝ የከተማዋ ነዋሪ በበኩላቸው መሻሻል ቢኖርም አሁንም የከተማው ህዝብ በስጋት እንደሚኖርና አንዳንዶችም ከተማውን ለቀው እየወጡ መሆናቸውን ተናግሯል።
ከተማው አሁን ብዙም ያው መስመር ሁሉ አልተከፈተም። ከባለፈው ወዲህ ትንሽ የተወሰኑ መረጋጋቶች አሉ፣ ግን ስጋቶች እንዳሉ ነው። ስራው አልተሰራም፣ ሆስፒታል ዝግ ነው። አሁን ወላድ የምትባል እንግዲህ ምንም አይነት ነገር እዛ እንትን እያገኘች አይደለም። ከዚህ ሆስፒታል ላይ ወደ 10 ምናምን ዶክተሮች ያን አካባቢ ያው ለቀው ወጥተዋል። ሆስፒታሉ
ተመልሶ አልገቡም። ቅድም የተመለሱ ነው ብለውኝ ነበር።
አልገቡም።
ሌሎች
ያው እኛ ጋር ያለው
ሌሎች ስራ የጀመሩ ተቋማት እነማን ናቸው?
ሌሎቹ የተወሰኑ ባንኮች፣ ንግድ ባንክ ትንሽ ስራ ጀምረዋል። መስሪያ ቤት ሙሉ በሙሉ ስራ አልጀመሩም። በእርግጥ ያለው እንቅስቃሴ አሁን በልዩ ኃይል በኩል ያው እና መከላከያ በኩል አሁን ጥሩ እንቅስቃሴ ነው ያለው። ፌዴራል ተማኑ ወጥተዋል። ደህና ከተማውን ጸጥታውን ደህና እየጠበቁ ነው ያሉት። ግን በጥበቃ ነው ወይ የሚሆነው? አካባቢው ህዝቡ ራሱን ሰላም መጠበቅ አለበት። ህዝቡ ወደ ቀድሞ ሰላሙ መመለስ አለበት። እዚህ የተነሳ ስጋት ስላለ ያው ህዝቡ አካባቢውን በብዛት ለቆ የወጣ ነው ያለው። ይሄ ክስተት መቆም አለበት ነው።
ባለፈው አንድ ወር ውስጥ ብቻ 10 ሰዎች ህይወታቸው የጠፋበት ቴፒ ከተማ አሁንም ወደ ቀድሞ ሰላሙ አለመመለሱን የሚናገረው ከተማው ነዋሪዎች ሁሉን ያሳተፈ ህዝባዊ ውይይት እንዲደረግና ዘላቂ መፍትሄ እንዲፈጠር መሻታቸውንም ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ
ሐዋሳም።
ዮናታንን ለዘገባው እናመሰግናለን። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ በፓርቲ አባልነት የተቀበላቸውን የአቶ ጃዋር መሐመድን የዜግነት ይዞታ በተመለከተ በምርጫ ቦርድ የተሰጠው የጊዜ ገደብ ዛሬ ከመጠናቀቁ በፊት ምላሽ መስጠታቸውን ገለጹ። አቶ ጃዋር መሐመድ የነበሩበትን ሀገር ዜግነት መመለሳቸውና ሌሎች አስፈላጊ ሰነዶችን አካተው ለኢሚግሬሽን የዜግነትና ወሳኝ ሁነት ኤጀንሲ ማስገባታቸውን የፓርቲው ጽህፈት ቤት ኃላፊ አሜሪካ ድምጽ ተናግረዋል። ከዚህ ውጪ የሚያስፈልግ ነገር ስለሌለ አቶ ጃዋር መሐመድ ኢትዮጵያዊ የፓርቲያችን አባል ናቸው ብለዋል። ዝርዝሩን ያዘ አጭር ተከባለን። የኢትዮጵያ ብሔራዊ ምርጫ ቦርድ የአቶ ጃዋር መሐመድን በዜግነት ኢትዮጵያዊ መሆን አለመሆናቸውን በተመለከተ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ የደረሰበትን እንዲያሳውቅ ለጥር 29 ቀን 2012 ዓመተ ምህረት ቀነ ገደብ ሰጥቶት ነበር። ይህን ተከትለን የፓርቲውን ስራ አስፈጻሚ አባልና የጽህፈት ቤት ኃላፊ አቶ ጥሩነህ ገምታን በቀነ ቀጠሮ መሰረት ምላሻቸውን አስገብተው እንደሆነ ጠየቅናቸው። ከቀጠሮው ቀደም ብለን ምላሽ ሰጥተናል ብለዋል። የሰጡትን ምላሽ ይዘት አብራርተዋል።
በአዋጅ ቁጥር 378 አንቀጽ 22 መሰረት ኢትዮጵያዊ ዜጋ የነበረ ሰው የውጭ ሀገር ዜጋን ከተቀበለ ማድረግ ያለበት 3 ነጥቦች አሉ። አንደኛ ወደ ኢትዮጵያ ተመልሶ መኖር መጀመሩ፣ ሁለተኛ የነበረበትን አገር ዜግነት መመለሱ፣ ሶስተኛ ደግሞ ለሚመለከተው የመንግስት አካል ካመለከተ የሚል ነው። እነዚህ 3 ነገሮች ተፈጽመዋል። ከዛ ውጪ ህጉም ስለማይናገር ወይም ደግሞ ስለማይደነግግ፣ በተጨማሪም ደግሞ አመልካቹ ማመልከቱ እንጂ ሰርቲፊኬት መሰብሰቡ ወይም ማግኘቱ አስፈላጊነቱን ህጉ ስለማይደነግግ ከህጉ ውጪ ምንም ማለት አስፈላጊ አይሆንም። ተጨማሪ ነገሮችን መናገር አስፈላጊ አይሆንም። ለኔ
የኦሮሞ ፌዴራላዊ ኮንግረስ ኦፌኮ አዲስ የተቀበላቸው የፓርቲው አባል አቶ ጃዋር መሐመድን በተመለከተ ከኢትዮጵያ ብሔራዊ ምርጫ ቦርድ በተጻፈለት ደብዳቤ ተጠየቀው 2 ጉዳዮችን ነው። አንደኛ አቶ ጃዋር መሐመድ ኢትዮጵያዊ ዜግነት ያላቸው መሆኑን የሚያስረዳ ከኢሚግሬሽንና ስደተኛ ጉዳይ ባለስልጣን የተሰጠ መረጋገጫን እንዲያቀርብ፣ ይህን ሰነድ ማቅረብ የማይችልበት ሁኔታ ከተፈጠረ ደግሞ አቶ ጃዋር መሐመድን የፓርቲው አባል ማድረግ ህግ ለማይፈቅድለት አባልነታቸውን ማቋረጥ ግዴታ አለበት የሚል ነው። አቶ ጥሩነህ ገምታ እንዳስረዱት አቶ ጃዋር መሐመድ ኢትዮጵያዊ ዜግነታቸውን መልሶ ለማግኘት የሚያስፈልጋቸውንና በአዋጁ ላይ የተቀመጠውን አሟልተው ለኢሚግሬሽንና ዜግነት ጉዳዮች ወሳኝ ሁነት ኤጀንሲ አስገብተዋል። በአዋጁ መሰረት የሚጠበቅባቸው እርሱ ስለሆነ እርሱን አድርገዋል። ስለሆነም ኢትዮጵያዊ ናቸው፣ የፓርቲያችን አባልም ናቸው ብለዋል። ይህን በተመለከተ ምርጫ ቦርድ ምላሽ እንዳለው ለጥያቄው መልስ እንግዳ ለነበሩት የምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ከትዝታ በላቸው ለቀረበላቸው ጥያቄ ተከታዩን አጠር ያለ ምላሽ ሰጥተዋል።
ኦፌኮ ምላሽ ማስገባቱን አውቄያለሁኝ። ሆኖም ግን የስራ መደራረብ ስላለ ገና ምላሹን ተመልክተን ውሳኔም አልሰጠንም። የቦርዱ ስብሰባ ነገ ነው የሚደረገው። አይ ቲንክ ትላንትና ከሰዓት በኋላ እንደገባ ነው ከባልደረቦች የተነገረኝ። ይዘቱን ግን ለማወቅ አልቻልኩም ነበረ። ይቅርታ ዝርዝር ምላሽ መስጠት ባለመቻሌ።
በእኛም በኩል ሁኔታውን ተከታትለን ቦርዱ የሚደርስበትን ውሳኔ ጠይቀን ይዘን እንመለሳለን። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባ ደግሞ ወደ ኤርትራ ነው የሚወስደን። በቀጠናው የተጀመረውን ሰላም ተከትሎ ኤርትራን ከጎረቤት ሀገራት ጋር የሚያስተሳስሩ መንገዶችና ወደቦችን የማስፋፋትና የመጠገን ስራ በዚህ ዓመት አጋማሽ እንደሚጀመር ፕሬዚዳንት ኢሳያስ አፈወርቂ ለሀገር ውስጥ መገናኛ ብዙሃን ተናግረዋል። የሀገሪቷን ኢኮኖሚ የሚያጎለብቱ ምርቶችን ለሚያመርቱ ኢንቨስተሮች የኢንቨስትመንት እድሉ ክፍት መሆኑን ፕሬዚዳንቱ ጨምረው ገልጸዋል። ብርሃነ በረሀ አጠር ያለ ዘገባ ከአስመራ ልኮልናል።
ፕሬዚደንት ኢሳያስ ኢንቨስትመንትን በተመለከተ ለቀረበላቸው ጥያቄ በቀጠናው የተጀመረውን ሰላም ተከትሎ በሁሉም የስራ ዘርፎች ላይ የተመሰረተ ኢንቨስትመንትን ለማሳደግ የመሰረተ ልማት ግንባታ ስራዎች መሰራት እንዳለባቸው በመግለጽ የሀገሪቱን ኢኮኖሚ የሚያጎለብቱና ተወዳዳሪ ምርቶችን ለሚያመርቱ የሀገር ውስጥ ይሁን የውጭ ሀገር ኢንቨስተሮች እድሉ ክፍት እንደሆነ ተናግረዋል። ፕሬዝዳንት ኢሳያስ በመቀጠል ከጎረቤት ሀገሮች ጋር በውህደት ለመስራት በፈረንጆቹ 2021 ዓመተ ምህረት ከሀገር ውስጥና ከቀጠናው ሀገራት ጋር የሚያገናኙ የአስፋልት መንገዶችን እንዲሁም የአሰብና የምጽዋ ወደቦችን የማስፋትና የመጠገን ስራ እንደሚጀመር ተናግረዋል። አሰብን ከቀጠናውና አህጉራዊ መስመሮች ጋር ለማስተሳሰር በዚህ አመት ስራ ይጀምራል። ከኢትዮጵያ ጋር የሚያገናኙ መንገዶች ምጽዋ፣ ነፋሲት፣ ደቀ ማህረ፣ ሰርሃ፣ ዛላምበሳ፣ አሰብ፣ ደባይ ሲማ፣ አስመራ፣ መንደፈራ፣ ክሳድኤቃ እንዲሁም ከአስመራ፣ መንሱራ፣ አቆርደት፣ ኦምሃጀር፣ ሱዳን የሚያገናኙ መንገዶችን ከፈረንጆቹ 2020 አጋማሽ እስከ 2021 ከአገር ውስጥና ከቀጠናው ሀገራት ጋር በመተባበር ለመስራት እቅድ ተይዟል ብለዋል። ፕሬዝዳንት ኢሳያስ በመጨረሻ የሀገር ምርትና አምራችነትን ለማሳደግ የሰራተኛ ደሞዝ ከገበያው ጋር ንጽጽር ያለው መሆን ስላለበት እንደ አውሮፓውያን አቆጣጠር በ2016 በተደረገው የደሞዝ ጭማሪ ያልተካተቱ ከ12ኛ ክፍል በታች ላሉ የመንግስት ሰራተኞች እንደ አውሮፓውያን አቆጣጠር ከ2018 የሚጀምር የደሞዝ ማስተካከያ እንደተደረገም ተናግረዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃነ በርሀን እናመሰግናለን ለዘገባው። ከአስመራ ወደ ኢትዮጵያ እንመለሳለን። ወደ ዘጋቢዎች መስኮት መሰናዶ። የዛሬው ዘጋቢዎች መስኮት ወደ አምቦ ነው የሚወስደን። ቄሮ የሚለውን ስያሜ ለሬስቶራንት ስያሜነት ተጠቅሞት ለራሱም ለሌሎችም የስራ እድል የፈጠረን ወጣት እናስተዋውቃችኋለን። ወጣት ኃይሌ ከበደ ይባላል። የአምቦ ከተማ ነዋሪ ነው። ከዩኒቨርሲቲ ተመርቆ ከወጣ በኋላ ስራ በመፈለግ 2 ወራት አጥፍቷል። ስራ የመፈለግ ጅማሬው እንዳልተሳካለት ሲያውቅም የራሱን ስራ መጀመር እንዳለበት ወስኖ በአነስተኛ በጀት ምግብ ቤት ከፍቶ መስራት ይጀምራል። ከራሱ አልፎ ሌሎች ሰዎችንም ቀጥሮ እያሰራ ነው ይለናል ዘጋቢያችን ናኮር መልካ በተከታዩ ዘገባ።
በአምቦ ከተማ ፋሪስ የሚባል መንደር ውስጥ ነው የቄሮ ምግብና መጠጥ ቤት የሚገኘው። ወጣቱ እንደነገረኝ ከሆነ የዚህች አነስተኛ ምግብ ቤት ባለቤት ባለፈው አመት ነው ከሪፍት ቫሊ ዩኒቨርሲቲ በሂሳብ መዝገብ አያያዝ በመጀመሪያ ዲግሪ ተመረቀው። የራሱን ስራ መጀመር እንዳለበት ከወሰነ በኋላ መጀመሪያ የሚያዋጣውን ማሰብ እንደጀመረ ይናገራል። በመጨረሻ የመጣለት ሐሳብ ከቤተሰብ የተማረውን የምግብ ማዘጋጀት ሙያ ወደ ገቢ ምንጭ መቀየር መሆኑን ይገልጻል።
እኔ የራሴ ስራ እሰራለሁ ብዬ ነው የማስበው ከልጅነቴ ጀምሮ ማለት ነው። ከዛ እስከ ትምህርት ተጨርስከ በኋላ ግምት ላይ ነው የስራ ምግብ ቤት የጀመርኩት።
ጥሩ። መጀመሪያ እንዳየሁት ቄሮ ምግብና መጠጥ ቤት ይላል። ጎራ ስል አንተን አላገኘሁም። ሌሎች ናቸው የሚያስተናግዱት። ወደ ጓዳ ስገባ ስራ እየሰራ ነበር። ምን አይነት ስራ ነበር ስራ የነበረው?
እኔ ሁሉም ስራ ነው የምሰራ። ምግብ ቤት ውስጥ ማለት ኩሽና ውስጥ ምግብ፣ ጥብስ፣ እንቁላል ፍርፍር ምናምን ነው እኔ የምሰራ።
ከድሮ ነው ልምዱ ወይስ ይሄንን ስራ ከጀመርክ በኋላ ያዳበርከው ነው?
ይሄ እኔ ትንሽ ልምምድ አለኝ። ብዙ ሰው እንደራሱ አይሰራም። ስለዚህ ነው እኔ ራሴ በቃ እሰራለሁ ብዬ ስለማምን እሰራለሁ ይሆናል።
ምግብ ቤቱን ከፍቶ መስራት ሲጀምር መነሻ በጀቱ 7000 ብር ብቻ ነበር። አሁን ወደ 75000 ብር አሳድጓል። በተጨማሪም ለሌሎች 4 ወጣቶች የስራ እድል መፍጠሩን ገልጿል። ወጣት ኃይሌ
ብር አይባልም 7000 ማለት አሁን ብዙ ነው ያለኝ 4 ሰው እስከ 5 ሰው ነው የሚሰራው።
በወጣት ኃይሌ ከበደ ስራ ጀማሪነት የስራ እድል ከተፈጠረላቸው መካከል ወጣት ሂርጴል አበሳ አንዷ ናት።
መካንኩ ሂርጴል አበሳ እንጀራማ
ኃይሌ ምግብ አጣፍጦ በመስራትና ደንበኞችን በትህትና በመያዝ ተወዳዳሪ የለውም። ለወደፊቱም እኛም ከሱ ብዙ ነገር ተምረን ትልቅ ቦታ እንደርሳለን ብዬ አስባለሁ። ሌሎች ወጣቶችም ከወጣት ኃይሌ ስራ አለመናቅንና ከትንሽ ነገር ተነስቶ ትልቅ ቦታ መድረስን ይማራሉ ብዬ አስባለሁ። ለወጣት ኃይሌ ስራው ባሰበው ፍጥነት እንዳይሄድ ካደረጉት ነገሮች መካከል የተከራየው ቦታ ጥበት፣ የኪራዩ መጠን ከፍተኛ መሆንና የመብራት መቆራረጥን ጠቅሶ ለአምቦ ከተማ አስተዳደር ችግሩን በማሳወቅ መፍትሄ እንደሚፈልግለት ተናግሯል። ለሌሎች ወጣቶችና መንግስትም መልእክት አስተላልፏል።
ወጣቶች ማለት ስራ በትንሽ ጀምሮ እስከ በቃ ትልቅ ደረጃ መድረስ አለብን። ወጣቶች ከሰሩ አሪፍ ነበር። ተማሪዎች፣ ተመራቂዎች ብዙ ነው ያለው እዚ ስራ ምንም ስራ የለለ ፖል ብቻ ነው የሚጫወተው ይዱ ማለት ስራ ስለሌለ ስለዚህ መንግስት እዚ ያለው ወጣቶች ላይ ማስራት አለበት ስለዚህ ወይ ወጣቶች አድራሽቶ ማስራት አለበት ከሰሩ በጣም አሪፍ ነበር
ምግብ ቤት ከፍቼ መስራት እንደጀመርኩ ከዚህ ቀደም ስራ ያመለከትኩበት ኮሌጅ በመመረነት ሊቀጥረኝ ፍላጎት እንዳለው አሳውቆኝ ነበር። ነገር ግን አሁን ያለውበትን ስራ አስፋፍቼ ለመስራት በማቀዴ ተቀጥሬ ለመስራት የነበረኝን ምኞት ትቼዋለሁ ብሏል ኃይሌ። ወጣቶች ከትንሽ ስራ ተነስተው ትልቅ ቦታ መድረስ ስለሚችሉ ስራ ሳይንቁና ጠንክረው በመስራት ህልማቸው ማሳካት ይኖርባቸዋል ሲልም ሐሳቡን ይቋጫል። የቄሮ ምግብ ቤት ባለቤቱ ቄሮ ኃይሌ ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮርና መሰግናለን። አሁን ተከታዩ ስፖርት ነው። ሀብታሙ ስዩምና ግርማቸው ከበደ አብረዋችሁ ይቆያሉ።
አመሰግናለሁ ጽዮን። ለወትሮው ግጭት የማይጠፋው የመቀሌ 70 እንደርታና የፋሲል ከነማ ጨዋታ በሰላም ስለመጠናቀቁ አብራታሽ ቀመሞች ተጠቅሟል የተባለ ትውልደ ኤርትራዊ አትሌት ወደ ኢትዮጵያ አትሌቲክስ ማዕከላት ስለመጠቆሙና የፓኪስታን ሴቶች ብስክሌትን እንዳስተሳሰብ መለወጫ መሳሪያ እየተጠቀሙ ስለመሆኑ የሚያወሱ ጉዳዮችን ይዘናል። አብሮኝ የአሜሪካ ድምጽ ራዲዮ የስፖርት ጉዳዮች ዘጋቢ ግርማቸው ከበደ ከአዲስ አበባ አለ። ግርማቸው እንዴት አመሸህ?
እግዚአብሔር ይመስገን። እንደምን አመሸህ አብታሙ?
በብዙ ሺዎች የሚቆጠሩ ኢትዮጵያን ከሚከታተሉት የኢትዮጵያ ፕሪሚየር ሊግ ጨዋታዎች እንጀምር እስቲ። ሳምንቱ ለነማን ድል ይዞ መጣ? እነማን ሳይቀናቸው ቀረ?
ሀብታሙ፣ የኢትዮጵያ ፕሪሚየር ሊግ 13ኛ ሳምንት ጨዋታዎች ባለፈው ቅዳሜ ነው መደረግ የጀመሩት። ሆኖም እስከ ሐሙስ ድረስ ይቀጥላሉ። ምክንያቱም ባለፈው ሳምንት መጨረሻ መካሄድ የነበረበት የኢትዮጵያ ቡና ጨዋታ በአፍሪካ ህብረት የመሪዎች ጉባኤ ምክንያት ወደ ሐሙስ እንዲተላለፍ ተደርጓል። ያለፉት ሳምንታት ለቅዱስ ጊዮርጊስ ነው ድልን ይዘው እየመጡ ያሉት። 3 ተከታታይ ጨዋታዎችን አሸንፎ ነበር ቅዱስ ጊዮርጊስ እንደምታስታውሰው። በዚህኛው ሳምንትም የ13ኛ ሳምንት ጨዋታዎች ላይም ቅዱስ ጊዮርጊስ ከሜዳው ውጪ ወልዋሎ ዓዲግራት ዩኒቨርሲቲን 4-1 አሸንፏል። ብዙ ጎሎች ማስቆጠሩ በተጨማሪ ግን የአቤል ያለውና የጌታነህ ከበደ ጥምረት ብዙ ጎሎችን ያስገኘለት ነው። እንግዲያው በመሆኑም ሁለቱ ተጫዋቾች 2-2 ጎሎችን አስቆጥረዋል። የቡርናቸውንም ከፊት እየመሩ ለድል ያበቁት ነው። ሊጉንም በመሪነት እንዲቀጥል አስችሎታል። ባለፈው ሳምንት ከአንድ አመት በኋላ ሊጉን መምራት ጀምሮ ነበር። አሁንም በመሪነቱ እንዲቀጥል አስችሎታል። በሳምንቱ ግን በጣም ተጠባቂ የነበረው ጨዋታ የመቀለ 70 እንደርታና የፋሲል ከነማ ጨዋታ ነበረ። መቀሌ ላይ ነው የተካሄደው ይሄ ጨዋታ። እንደምታስተውሰው እነዚህ ሁለት ቡድኖች ባለፉት 2 አመታት በሊጉ 4 ጊዜ ተገናኝተው አራቱም ጨዋታዎች በጣም ከፍተኛ ውጥረት የተሞላባቸው፣ በአንዳንዶቹ ጨዋታዎች ግጭቶች የነበሩባቸው፣ እንዲሁም ደግሞ ሁለቱ ጨዋታዎች ከአራቱ ጨዋታዎች በገለልተኛ ስታዲየም አዲስ አበባ ላይ እንዲጫወቱ የተደረገባቸው ናቸው። ነገር ግን በዚህኛው ሳምንት ምንም እንኳን ፋሲል ከነማ ከሜዳው ውጪ ሄዶ ቢያሸንፍም በዋናነት ትኩረት የሚሰጠው ጉዳይ ግን በጣም ሰላማዊ የነበረ ጨዋታ መሆኑ ነው። ሁለቱም ቡድኖች ሰላማዊ መሆኑን ገልጸዋል። ፋሲል መቀለ ሲገባ አቀባበል ተደርጎለታል። በስታዲየም የነበረው ድባብም በጣም ጨዋነት የተሞላው እንደሆነ ሰምቻለሁ። ከዚህ በተጨማሪ ደግሞ ፋሲል ጎሎችን ካስቆጠረ ካሸነፈም በኋላ በባለሜዳው ቡድን ደጋፊዎች በጣም ተሞካሽቶ ተጨብጭቦለት ነው ከሜዳ የወጣው።
በብዙ የዓለማችን ክፍሎች ብስክሌት መጋለብ በእጅጉ የተለመደ ድርጊት ይመስላል። ፓኪስታን ውስጥ ግን እንደዛ አይደለም፣ በተለይ ደግሞ በልጃገረዶች ዘንድ። ይህ በፓኪስታን ግዙፍ ከተማ ካራቺ ውስጥ የሚገኝ ላያሪ የተባለ ወግ አጥባቂ ሰፈር ነው። እዚህ የሚኖሩ ሴቶች በአብዛኛው ከአደባባይ ሕይወት የራቁ ናቸው። እናም አንድ የጀርመን መንግሥት ያልሆነ ድርጅት የላያሪ ሴቶች ካፌ የተሰኘ ወጣት ሴቶችን ብስክሌት መጋለብ ማስተማሪያ ተቋም ሲከፍት የአካባቢው ነዋሪዎችን ጉድ አሰኝቶ ነበረ። ሲጀመር ተቃውሞ በእጅጉ የበረታ ነበረ። ሰዎች መጥፎ አስተያየቶችንም ሰጥተዋል። አንዳንድ የአካባቢው ሃይማኖታዊ ትምህርት ቤቶች ወጣት ተማሪዎቻቸውን ብስክሌት በሚጋልቡ ሴቶች ላይ ሳይቀር ድንጋይ እንዲወረውሩ ያደርጓቸው ነበር። ዙለይካ ዳውድ የብስክሌት መምህርት ናት። አንዳንዴ የሚወርድብን ትችት የጠነከረ ስለነበረ አእምሮአችን ተረብሿል፣ ተሰቃይቷል። ሆኖም እጅ አልሰጠንም፣ ጉዞአችንን ቀጠልን ያለችው ዙሊካ። በየሳምንቱ እሁድ ልጃገረዶች ብስክሌታቸውን ይይዙና ወደ ባዶ የመኪና ማቆሚያ ስፍራዎች በመሄድ ይለማመዳሉ። ለነሱ ጉዳዩ ከቀላል ስፖርት የተሻገረ ነው። የለውጥ መፍጠሪያ መንገድም ጭምር ነው።
ጂስ ኤሪያስ ታሉክ ረክቲ ሁ ወሃን ፔ ለድኪዮ ኮ ዛዳተር ደባይ
ብዙ ጊዜ ሴቶች ከመጨቀኑበት አካባቢ ነው የመጣውት። እኔ በህፃነቴ ባለፍኩበት መንገድ ሴት ልጆቼ እንዲያልፉ አልፈልግም። እኔ በስክሌት መንዳት ጀመርኩት ልጆቼንም አብሬ ለማምጣት እንድችል ነው ያለችው ሀቢባ የተሰኘችው ተለማማጅ። እነዚህ ሴቶች ድርጊታቸው የህብረተሰቡን አታያይ እንደሚለውጥ ተስፋ አድርገዋል። ስክሌት መጋለብ በእነሱ አካባቢ የተለመደ እንዲሆን ይፈልጋሉ። በየለት ኑሯቸው ወደ ስራም ሆነ ወደ ትምህርት ቤት ሲያቀኑ ሊጠቀሙበት ይፈልጋሉ። የነገ ተስፋቸው ከፍ ያለ ቢሆንም ለአሁኑ ግን እሁድ ማለዳ ብቻ ክፍት የሚሆነው ይህ አጭር ጎዳና የልብ መሻታቸውን የሚፈጽሙበት ብቸኛ ስፍራ ሆኖ ይቆያል። ወደ አማርኛ ከመለስ ነው የአይሻ ታንዚም ዘገባ ወደ ስዊድን እናቀና። ለስዊድን የሚሮጠው የአውሮፓ ሀገር አቋራጭ ሩጫ ውድድር አሸናፊም ነው ሮቤል ፍሳይ የተባለ ትውልደ ኤርትራዊ አትሌት። ከሰሞኑ በተደረገለት ምርመራ አበረታሽ ቅመሞችን መጠቀሙ መረጋገጡን ተከትሎ ሲሰለጥንባቸው ወደ ነበሩ ኢትዮጵያ አትሌቲክስ ማሰልጠኛ ማዕከላት ጣቱን ቀስሯል።
ሀብታሙ የስዊድናዊው ሮቤል ፍሳህ ጉዳይ ወደፊትም ብዙ የሚያነጋግር ይመስለኛል። ምክንያቱም ሮቤል ያበረታች ቀመም ወስደሃል የተባለው ከውድድር ውጪ በሚደረገው የተለመደ ምርመራ ነው። በህዳር ወር አጋማሽ እዚሁ ኢትዮጵያ ለምርመራ በመጡ ሰዎች አማካኝነት ነው የተገኘበት። ስለዚህ እሱ እዚህ ለልምምድ መጥቶ ነበር ኢትዮጵያ ውስጥ። እሱ እንዳለው ግን ኢትዮጵያ ውስጥ ለእንደዚህ አይነት አትሌቶች ከውጭ ለሚመጡ አትሌቶች የሚሆኑ የአትሌቲክስ ማሰልጠኛ ቦታዎች የሉም። ምንድነው የሚያደርጉት የውጪ አትሌቶች? ይመጣሉ ወደ ኢትዮጵያ ሆቴል ይቀመጣሉ። በወኪሎቻቸው በኩል ከኢትዮጵያውያን አሰልጣኞች ጋር እንዲገናኙ ይደረግና አዲስ አበባ ወይም ኢትዮጵያ በአጠቃላይ ያላትን የከፍተኛ ቦታ ጥቅም ማግኘት ነው የሚፈልጉት ማለት ነው እንጂ ለኬንያ ውስጥ ኤልዶሬት እንዳለው አይነት የውጪ አትሌቶችን የሚቀበል እነሱ እንደሚሉት ካምፖች ኢትዮጵያ የሏትም እኔ እስከማውቀው ድረስ። በመሆኑም የኢትዮጵያ የአትሌቲክስ ማሰልጠኛዎችን መጠራጠሩ ብዙም ጥቅም ያለው አይመስለኝም፣ ወደፊትም የሚያስኬድ አይመስለኝም። ከዛ ውጪ ደግሞ ምንም ነገር ይከሰት ኃላፊነቱን የሚወስዱት አትሌቶች ናቸው። በምርመራ ጊዜ ከተገኘባቸው የመጀመሪያውን ኃላፊነት የሚወስዱት ራሳቸው አትሌቶቹ ናቸው። በአበረታች ቀመሞች ምክንያት ለአደጋ ተጋላጭ ናቸው ከሚባሉት ሀገራት የመጀመሪያው ረድፍ ላይ ነው የምትገኘው። ነገር ግን ከዓለም አቀፉ የጸረ አበረታች ቀመሞች ድርጅት ጋር በመተባበር ጥብቅ እርምጃዎችን በመውሰድ ላይ ካሉ ሀገሮች መካከል አንዷ ነች።
የአሜሪካ ድምጽ ራዲዮ የስፖርት ጉዳዮች ዘጋቢ ግርማቸው ከበደ ከአዲስ አበባ በጣም አመሰግናለሁ።
በጣም አመሰግናለሁ ሀብታሙ፣ መልካም ምሽት ይሁንልህ።
ሀብታሙ አንተን ደግሞ ነው ያመሰግናለሁ። አሁን ደግሞ ሀብታሙ ስዩም የኦስካር ምሽትን አጠራ አድርጎ ያስቃየናል።
ለደቡብ ኮሪያዊው የፊልም አዘጋጅ ቦንግ ጁንሆ ትናንት ምሽት እጅግ ልዩ ሆኖለታል። ፊልሙ በ92 ዓመት የአሜሪካ ተንቀሳቃሽ ምስሎች አካዳሚ ወይንም ኦስካር ታሪክ ውስጥ የመጀመሪያው ከእንግሊዘኛ በተለየ ቋንቋ የተሰራ የዓመቱ ምርጥ ፊልም ሽልማትን ወስዷል። ከዚህ በተጨማሪ ምርጥ ዓለም አቀፋዊ ፊልም፣ ወጥ የፊልም ጽሑፍና ምርጥ የፊልም አዘጋጅ ሽልማትን ወስዷል። ፓራሳይት የተሰኘ ፊልሙ ጨለም ያለ የቤተሰብ ኮሜዲ ነው። በሳም ሜንዴዝ የተዘጋጀው ከጊዜ ጋር ሽቅድድም ስለገቡ ሁለት የሁለተኛው ዓለም ጦርነት ወታደሮች የሚተርከው 1917 ፊልም የሲኒማቶግራፊ ዘርፍን ጨምሮ በምሽቱ 3 ሽልማቶችን ወስዷል። የምሽቱ ተሸላሚዎች የጾታ ምጥጥን እኩል ነበር። ሄልደር ጋውና ዶትሪ ለጆከር ፊልም ማጀባ የሰራችው ሙዚቃ ባለድል አድርጓታል። አሜሪካን ፋክትሪ የሰኘው ዘጋቢ ፊልም ተባባሪ አዘጋጅ ጁሊያ ሪቻርድ ለርኒንግ ቱ ስኬትቦርድ ኢን ዋር ዞን ኢፍ ዩ አር ገርል የተሰኘ አጭር ዘጋቢ ፊልም አዘጋጅ ካሮል ዲሲንገር እንዲሁ ባለድል እንስቶች ሁኗል። ብራድ ፒት ዋንስ አፖን ታይም ኢን ሆሊውድ በተሰኘ ፊልሙ ላይ ባሳየው አተዋውን የዓመቱ ምርጥ ረዳት ተዋናይ ተብሎ ተሸልሟል። ለሽልማት መድረክ ላይ በወጣበት ቅጽበት 45 ሰከንዶች ለንግግር ብቻ እንደተመደበልኝ ነገሩኝ። 45 ሰከንዶች ለሴናተር ጆን ቦልተን በዚህ ሳምንት ከተሰጠው በላይ ነው ሲል በፕሬዚደንት ትራምፕ የኢምፒችመንት ችሎት ላይ ለምስክርነት የተጠሩትን ሰው አስታኮ ፖለቲካዊ ሐሳቡን አጋርተዋል። የምትሰሙት የጆከር ፊልም ዋና ተዋናይ ዋኪም ፊኒክስ የአመቱ ምርጥ ተዋናይ ተብሎ ሲሸለም ስሜት ቀስቃሽ ንግግር አድርጓል። ስለ እኩልነት፣ ስለ ፍትህ በሰበከበት ንግግሩ ድምጽ ለድምጽ አልባዎች ማሰማት የሚኖረውን ፋይዳ ተናግሯል። ሰዎች በተለያዩ ጉዳዮች ላይ ሊንቀሳቀሱም ድምጻቸውን ቢያሰሙም ሁሉም ግን አንድ የሚያደርጋቸው ጉዳይ እንዳለ፣ ሁሉም ስለ ኢፍትሃዊነት እያወሩ ስለመሆኑም ጠቅሰዋል። ከነዚህ በተጨማሪ ሬኒ ዘልዌገር ምርጥ ሴት ተዋናይት፣ ላውራ ደርን ምርጥ ረዳት ሴት ተዋናይት ተብለዋል። ኔትፍሊክስ የተሰኘው ፊልም የሚያሳይ አውታር ከባለፈው ዓመት ጋር ሲነጻጸር ያን ያክል ድል አልቀን ነው። የዓመቱ ምርጥ ወጥ ፊልም ማጀቢያ ተብሎ የተሸለመው የኤልተን ጆን ላቭ ሚ።
ሀብታሙ እናመሰግናለን። ግጭታችን ተጠናቀቀ። ደህና ደሩ። Kun radio sagale Amerikati.